አድማጮች እየተከታተላችሁት ያለው ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚተላለፍላችሁን ስርጭት ነው። ታዋቂው የግ ባለሙያ ፕሮፌሰር አለማየሁ ገብረ ማርያም ለአዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደብዳቤ ልከዋል። ፕሮፌሰር አለማየሁ በደብዳቤያቸው ፕሬዝዳንት ትራምፕ ከኢትዮጵያ አንጻር ፖሊሲያቸውን እንዲመረምሩ ጠይቀዋል። ይህን በተመለከተ ምን አላቸው ስማቸው አነጋግሯቸዋል። መልካም ቆይታ።
የኢትዮጵያ አገዛዝ የዩናይትድ ስቴትስ መንግስት ማለትም የፕሬዝዳንት ዶናልድ ትራምፕ አስተዳደር ለማግባባትና ፖሊሲ አውጪዎችን ለመያዝ በሚል በተለይ ደግሞ ከአሜሪካ እርዳታና ድጋፍ ለማግኘት ጎትጓች መቅጠሩን ከዚህ በፊት መዘገባችን ይታወሳል። ይህንኑም እንዲሰራ CGR ለተባለ የአሜሪካ ኩባንያ በየወሩ $150,000 የኢትዮጵያ መንግስት ይከፍላል። ይህም በጠቅላላ $2 ሚሊዮን የሚጠጋ ብር ለመክፈል ነው ስምምነቱ። በኢትዮጵያ ወደ 50 ሚሊዮን ብር አካባቢ ማለት ነው። ይህንኑ በመቃወም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ እና የህግ መምህር እንዲሁም ጠበቃ የሆኑት ፕሮፌሰር አለማየሁ ገብረ ማርያም ለፕሬዚዳንት ዶናልድ ትራምፕ ደብዳቤ ጽፈዋል። ስለ ደብዳቤው ይዘትና ሁኔታ እንዲገልጹልኝ በስልክ መስመር ላይ ጋብዣቸዋለሁ። ጤና ይስጥልኝ ፕሮፌሰር አለማየሁ።
ጤና ይስጥልኝ፣ እንደምን አላችሁ? አድማጮችም እንደምንሰነበታችሁ።
ፕሮፌሰር፣ ኢትዮጵያ የአሜሪካን መንግስት ድጋፍ ለማግኘት ይህን ያህል ገንዘብ በማውጣት ጎትጓች መቅጠሯ ለአንዲት ድሃ ሀገር በተለይም ከ5 ሚሊዮን በላይ ህዝብ በድርቅ በተጎዳበትና የምግብ እጥረት ባለበት ሁኔታ ይህንን መክፈሉ ጥቅሙ ምንድን ነው? ይህን እንዴት አዩት?
ጥቅም ብቻ ሳይሆን ለፕሬዚደንት ትራምፕ የጻፍኩት ደብዳቤ ላይና ለህዝብ ይፋ ያደረግኩት በትላንትና ዕለት ተመልክቶ በሰፊው ለመረዳት ይቻላል። የጠቀስከው ነገር ትክክለኛ ነው። አንደኛ ከረሃብተኞች አፍ ተቀምቶ እንደጠቀስከው 50 ሚሊዮን ብር በወር እየተከፈለ አሜሪካ ነገር ላሉ አግባቢዎች ጎትጓች ብላቸዋል። እኔ ግን አወናባጅ ነው ምላቸው። ሎቢስት ይባላሉ። ስራቸው ምንድን ነው? የአሜሪካን መንግስት አስተዳደሮችንና የምክር ቤቱን ሰዎች ማግባባት ሳይሆን ማወናበድ ማለት ነው። ምክንያቱም ለሚወክሉት ደንበኞቻቸው የሚያወሩት በሙሉ ውሸትና የሚያወናብድ ነገር ነው። ለምሳሌ እዛ ላይ የሚጠቅሱት አንዳንድ ነገር አለ። የህወሓት ማለት ዘራፊ ህወሓት መንግስት ዲሞክራሲያዊ ነው፣ ሀገሪቷን እያሳደገ ነው፣ የሽብርተኞች ጋር እየታገለ ነው፣ ምን እያለ ነው እያሉ ስለዚህ ገንዘብ መሰጠት አለበት፣ መረዳት አለበት እያሉ የሚጎተጉትን ነው። ግን ስለ ሀገሪቷ ውስጥ ያለው የህዝብ ሰብአዊ መብት ረገጣ፣ ፖለቲካ እስረኞች አላግባብ ወህኒ ውስጥ መቀመጥ፣ ይሄ ደግሞ በአሁኑ ጊዜ አስቸኳይ ጊዜ የተባለው ዴክላሬሽን ኦፍ ኤመርጀንሲ የተባለውን የህገ መንግስትን የጣሰና ህግን የማይጠብቅ አስተዳደር፣ እነዚህን ነገሮች ደብቀው በቃ ጥሩ መልክ ገጽታ እየፈጠሩ ከትራምፕ አድሚኒስትሬሽን ጋር ለማድረግ የሚሞክሩት ጥረት ነው። እዚህ ላይ ነው እኔ ለፕሬዚደንት ትራምፕ የጻፍኩት ደብዳቤ ላይ የጠቀስኩት እነዚህ ሰዎች ከፍ ያለ ዘመቻ፣ የማወናበጃ ዘመቻ አስተዳደሩ ላይ ከፍተዋልና ይህንን ነገር ተጠንቀቅና ተመልከተው ነው። የኔ ጥያቄ ምንድን ነው? ከአሜሪካን ከሚሰጠው ጦታ እርዳታ ላይ ተሰርቆ የወጣ ነው ወይ ወይንስ ከዛ ላይ ተቀፎ ከላዩ ላይ ቀርፈው ያወጡት ነው? ምክንያቱም ራሳችን ገንዘብ የለንም ብለው ተናግረዋል። ረሃቡን ለመከላከል ምንም ነገር የለንም ብለው። ይሄ ገንዘብ ከየት መጣ ነው ወይንስ የውጭ ሰው ነው የሰጣቸው? ከሰጣቸውስ ማን ነው የሰጣቸው? በታክስ ደግሞ ከፋ ያመጡት ከሆነ እንዴት ነው የኢትዮጵያ ሕዝብ ድሀ ተርቦ ጥሮ ግሮ የሰጠውን ታክስ ገንዘብ ላይ ወስደው ለአሜሪካ ላሉ የናጠጡ ሀብታሞች በአመት ሁለት ሚሊዮን ብር እስከ 70-80 ሚሊዮን ብር ማለት ነው በአመት የሚከፍሉት እንዴት ሊሆን ቻለ የሚለውንም ጥያቄ ለፕሬዚደንቱ አቅርቤ በዛ ላይ ምርመራ እንዲደረግና ክትትል እንዲደረግበት አሳስቤያለሁ።
በዚህ በጽሁፎ ላይ ለፕሬዚዳንት ዶናልድ ትራምፕ በጻፉት ደብዳቤ በአፍሪካ ያለውን ሙስና ኢትዮጵያን ጨምሮ ማለት ነው ጠቅሰው የአሜሪካ መንግስት የታክስ ከፋይ ገንዘቡን ለእነዚሁ ሙሰኛ አፍሪካ ሀገራት መስጠት የለበትም ሲሉ ተከራክረዋል እንዳሉት እና ይሄ ገንዘብ ወይም ድጋፍ ለእነዚህ ሀገራት ካልተሰጠ ህዝቡ አይጎዳም ወይ? የአፍሪካ ህዝብ ድህነት አለበትና ህዝቡን ይጎዳል የሚሉ ሰዎች ቢኖሩ ለእነዚህ ምን ምላሽ አለዎት?
ምላሹ በጣም ቀላል ነው። ይሄ ደግሞ በማስረጃ የተረጋገጠ ነገር ነው። በአንደኛ ደረጃ የኔም ጽሁፍ ላይ ማስረጃውን በሰፊው አቅርቤያለሁ። ይሄ እርዳታ ተብሎ የሚቀርበውን ገንዘብ ከላይ እየቀፈፉ የሚበሉት አንደኛ የህወሓት ደጋፊዎች፣ ለምሳሌ ኤፈርት የተባለው ነው አንደኛው በማስረጃ አቅርቤዋለሁ። አሜሪካ የምትሰጠውን ገንዘብ በመጀመሪያ ደረጃ ሆኖ አገር ውስጥ የሚሰጥና የሚያስተዳድር ኤፈርት ነው ሬስት የተባለ። ሌላውም ደግሞ ኤፈርት በተባለው በእነሱ መካከል ስለዚህ ተጠቃሚዎቹ አንደኛ እነሱ ናቸው፣ ረሀብተኛው አይደለም። ይሄ በማስረጃ አረጋግጫዋለሁ። ወደኋላ ያለፉትን ጽሁፎችም ተመልክቶ ማናቸውም ሰው ማስረጃውን ሊመረምር ይችላል። በሁለተኛ ደረጃ በዚህ ኤክስፐርት ነን የሚሉ ኮንሰልታንት ነን የሚሉ የመሳሰሉ አሉ፣ እንደ መዥገር ተጣብቀው በዚህ ነገር ላይ ሁልጊዜ ገንዘብ ሲሰጥ እነሱ ናቸው አሰፍስፎ የሚመጡት። ሁለተኛ ተጠቃሚዎች እነሱ ናቸው። በሶስተኛ ደረጃ ደግሞ እርዳታ የተባለው ገንዘብ ራሱ ረሃብተኛው ወይንም ተጠቃሚው ጋር ከመድረሱ በፊት በየቦታው የሚሸጥበት ሁኔታ አለ። ይሄም ማስረጃ የተረጋገጠ ነው። ለምሳሌ ምግብ በሚመጣበት ጊዜ በሌላ በኩል ይሰጣል። በሌላ ደግሞ ዝም ብሎ ተራው የተራበ ሳይሆን የዘህዋት ደጋፊና ዘህዋትን እንደግፋለን ብሎ የተነሳሱ ድርጅቶችና ስብስባዎች ናቸው ዋና ተጠቃሚ ሆኖ። ይሄንንም እኔ ብቻ ሳይሆን ሂማን ራይትስ ዋችም አረጋግጦታል። ከመቶ 15-20% ለተራበ ሰው ሊደርስ ይችላል። ይሄ ደግሞ የተረጋገጠ ነው።
ሌላው ያነሱት የአፍሪካ የድገትና እድል ማዕቀፍ ወይም አጎዋ የሚባለው African Growth and Opportunity Act የሚባለው እንደዚሁ ለአፍሪካ ሀገራት አሜሪካ የሰጠችው ከቀረጥ ነጻ የማስገባት የንግድ ድል ነውና ይሄንንም እንድታቋርጥ አሜሪካን ነው የጠየቁትና ይሄስ ራሱ በሌሎች አፍሪካ ሀገራት በተለይም አሁን የተጠቀሷቸውን አይነት ከህዝቡ ጋር ባምባገነት ከሚጠቀሱት ሌላ ለህዝባቸው የሚሰሩ ካሉ ይሄ ድል ለሌሎችንም አፍሪካ ሀገራት አያሳጣም? ይሄስ ህዝብን አይጎዳም? ይሄንስ ምን ይላሉ?
እንደገና ማስረጃውን እንመልከት። ጽሁፌም ላይ አቅርቤዋለሁ። ሁሉ ነገር ስከራከር በማስረጃ ነው፣ የተረጋገጠ ማስረጃ ማለት ነው። አንደኛ ለዚህ አጎዋ ወይንም አሜሪካን ውስጥ የሚገባው ከአፍሪካ የሚመጡ እቃዎች የተወጠኑ እቃዎች ታክስ አይከፈልባቸው የሚገቡ ናቸው። እንግዲህ ዋና ማስረጃውን የተመለከትኩ እንደሆነ አንደኛ ምን ያህል ገብቷል ነው፣ ሁለተኛ ደግሞ እነማን ናቸው የላኩት ነው። ከመቶ 90 የሚሆነው ዘይት ያላቸው ሀገሮች እንደ ናይጄሪያ አይነቶች ሀገሮች እነሱ ናቸው የዚህን ተጠቃሚ የሚሆኑት። ሌላዎቹ ደግሞ በትንንሽ ነገሮች ነው፣ ኮተጅ ኢንዱስትሪ የሚባል ወይንም ጥቃቅን የሆኑ ነገሮች እቃ የሚልኩ ምናምን ናቸው። በጠቅላላ ስታየው ግን እዛ የሚመጣው በዚህ ድጋፍ የሚመጣ የሚባለው ዋናው የሚጠቅመው ዲክቴተሮችንና ፈላጭ ቆራጮችን አስተዳደር ነው። ይህም ደግሞ የተረጋገጠ ነው።
ሌላ ያነሱት ጉዳይ የዚህ የሽብርተኝነት ጉዳይ ነው። በሽብርተኝነት ስም በተለይ የኢትዮጵያ መንግስት ከአሜሪካ የተለያዩ ድጋፎችን አልሸባብን ለመከላከል በሚል ሲጠቀም ቆይቷል። ነገር ግን አልሸባብ እስከ መጨረሻው እንዲጠፋ የኢትዮጵያ መንግስት የማይፈልግና በዚሁ ሰበብ ጥቅም ሲያገኝ መቆየቱን የገለጹበት ሁኔታ አለ። በቅርቡ ደግሞ አንድ ሪፐብሊካን ሴናተር ከጠቅላይ ሚኒስትር ኃይለማርያም ጋር ሲነጋገሩ የአሜሪካ የኢንቨስትመንት እና የንግድ እድል እንዲሰፋ ኢትዮጵያ ከዶናልድ ትራምፕ ጋር ተባብራ እንደምትሰራ የገለጹበትን ሁኔታ ነቅፈዋል። ይህንንስ ጉዳይ ከምን አንጻር ነው የተቃወሙበት ምክንያት?
የኦባማ አስተዳደር ከሄደ በኋላ የትራምፕ ብዙ ጥያቄዎች አቅርበዋል። እነዚህም ጥያቄዎች አንዳንዱን ጠቅሰዋል። ሙስና በአፍሪካ በጣም የተስፋፋ ስለሆነ ገንዘባችን እዛም ሄደው ስለሚሰረቅ ምንድን ነው ለዚህ መፍትሄው ብሎ ለስቴት ዲፓርትመንት አቅርበዋል። ስለ አልሸባብ ደግሞ ሌላ ያቀረበው ጥያቄ ነው። ለአስር ዓመት ያህል ስንዋጋ ከርመናል። ለምንድን ነው ያላሸነፍ ነው? ምን ሆኖ ነው እስከዚህ ድረስ ሊደርስ ያልቻለው? ሌላ ደግሞ በቻይና እና በአሜሪካ ያሉ የንግድ ሁኔታዎች በአፍሪካ ውስጥ እነዚህን የመሳሰሉ አንስቷል። አሁን የጠቀስከው ላይ አሸባሪነት የሚለው ጥሩ መጠቀሚያ ሆናቸው ነበር ለዘህዋት በየጊዜው እሱን እያነሱ አልሸባብን እንዲህ እናደርጋለን አካባቢ ውስጥ በአፍሪካ ቀንድ ባለው አለመረጋጋት እሱን እኛንን አረጋግተን ያስቀመጥ ነው ምናምን እያሉ ሲያወናብዱ ቀርተው፣ በዛ ላይ ደግሞ ኦባማም ሆነ የቀድሞ ቡሽ አድሚኒስትሬሽን ሀሳቡን ተቀብሎ በብዙ ቢሊዮን የሚቆጠር ባለፉት አመታት ሰጥቷቸዋል። አሁን ግን ያ በተለይ ኃይለማርያም ስትራቴጂ ወይም ስልቱን አሁን እየቀየረ ነው ያለው። እንዴት ነው ብትል የትራምፕ አድሚኒስትሬሽን የቴሮሪዝም ወይንም አሸባሪነት የሚለው እንደማይቀበል ያውቃል። ስለዚህ አወናብዶ እኛ የምንፈልገው አሁን የአሜሪካን ኢንቨስትመንት እንዲገባ ነው፣ የአሜሪካ ቢዝነስ እንዲስፋፋ ምናምን ነው ይላል። ግን በጽሁፌ ላይ እንደጠቀስኩት ሁሉ የአሜሪካን ንግዶች ወይም ኩባንያዎች እዛ ገብተው የሚሰሩበት ሁኔታ በጣም እየመነመነ ነው። ምክንያቱም ቻይናዎቹ ገብተው በሰፊው ይዘውታል። በዛ ላይ ደግሞ እንደ ቻይናዎቹ መወዳደር አይችሉም። ቻይናዎቹ እንደ ልባቸው ፈላጊውን አጠቃቀሙም ለገዢው ክፍል ያቀርባሉ። አሜሪካን ኩባንያዎች ግን እዚህ አይነት ነገር ማድረግ አይችሉም። ስለዚህ እንደገና የኃይለማርያም እንደተናገረው ከሆነ የሚፈልገው ምንድን ነው? በምን አይነት ዘዴ ነው ትራምፕን የምናታልለው? ምናልባት በንግድ ብንመጣበት እሱን ሸጠን እንደ ድሮ ሌላ ነገር ድጋፍን እንቀጥላለን የሚል ስልት ነው ያለው። ይህንን ግን እኔ በመቃወም ለፕሬዚደንቱም በጽሁፍ አስረድቻለሁ። ምንድን ነው እንደኛ ይሄ ንግድ የሚባለው ነገር ውሸት ነው በጠቅላላ። እንደውም አገሪቷ ውስጥ ያሉት ንግድ ነው የተባሉት የከሰሩ ብዬ በዝርዝር አቅርቤያለሁ። ካርቱሪ ከእስራኤል የመጡት ሳውዲ የነበረው እነዛ በሙሉ ከስረው፣ ሌላዎቹ እንኳን አሁን በቅርብ ጊዜ ጉዳት ለደረሰባቸው እንኳን ገንዘብ መክፈል ስላልተቻለ እነሱም ራሳቸው መውጣት ለመስራት ያሰቡ ያሉበት ሁኔታ ስለሆነ ይሄ ኢንቨስትመንት ወይንም በንግድ በኩል እንስባለን ነው ዋና ማወናበጃ ነውና እንዴት አድርገው ደግሞ ከአሸባሪነት ወደ ንግድ የሚለውን የማጨወረርና የማወናበጃ ስራ እንዴት እንደጀመሩ በጽሁፌ ላይ በደንብ አድርጌ አሳይቻለሁ።
ፕሮፌሰር አለማየሁ በርካታ ነገሮችን አንስተው በጽሁፎ ትራምፕ አስተዳደር ሊያደርግ የሚገባውን ጥንቃቄ ገልጸዋል። አብዛኞቹ ከኢትዮጵያ መንግስት ወይም ከሌሎች አፍሪካ አምባገነን መሪዎች ጋር ምንም አይነት ትብብር እንዳይደረግ እየገለጹ ያሉትና መፍትሄው ታዲያ ምንድነው? ምን ቢያደርግ ነው የትራምፕ አስተዳደር የሚሻለው? ለህዝቡ ወይም ለሀገሪቱ መንግስት ለውጥ ከማምጣት አንፃር መፍትሄው ምንድነው ይላሉ? ከተቃውሞ ባሻገር
ጥሩ ጥያቄ ነው። መፍትሄው ምንድነው? መፍትሄው አንደኛ በሁለት በኩል ነው ያለው። አንደኛ በአሜሪካ በኩል፣ አንደኛ በኢትዮጵያ ነው። አንደኛ በአሜሪካ በኩል ፕሬዝዳንት ትራምፕም ብዙ ጊዜ የተናገረው ነገር ነው። እንዴት ተደርጎ ምን ያህሉ ገንዘብ ነው እኛ ምንሰጠው የሚጠፋው በሙስና ይዋክ ነው ምን የሚለው ይሄ ምርመራና ጥናት ያስፈልገዋል። ይህንንም ጠይቄያለሁ፣ ይመርመር። ሁለተኛ ነገር ደግሞ እዚህ ሀገር መሆኑ ምን አይነት የፖለቲካ ስራ እንደሚያከናውኑ እንዲጠና እና እንዲመረመርም ጠይቄያለሁ።
ከፕሬዚዳንት ዶናልድ ትራምፕ በቀጥታ ምላሽ ይጠብቃሉ ወይንስ ጽሁፎ ያስከተለውን ተጽዕኖ ወይም ደግሞ ምላሽ እንዴት ነው የሚገመግሙት? በኋላ ላይ
እንግዲህ ያው እጠብቃለሁ። ካላገኙ ለነገሩ ለፕሬዚዳንቱ ብቻ አይደለም የላኩት፣ ለውጭ ጉዳይ ሚኒስትሩም ልክ ያለው ለቁልፍ ለሆኑም የአሜሪካ ህግ አማካሪዎች ለእነሱም ልክ ያለው። ነገር ግን ጥያቄው አይቆምም። እኔ ብቻ አይደለሁም እኮ የምጠይቀው እዚህ ላይ የእኔ ሳይሆን እኔ የሌላውን ህዝብም ድምፅ ስለማስተጋባ ሌሎችም አሉ የሚጠይቁ። ስለዚህ ለእኔም ሆነ ለሌላዎቹ መልስ እንደሚሰጥ እምነት አለን። ግን ጥሩነቱ አሜሪካ ሀገር እስካለን ድረስ መብታችን ፕሬዚዳንቱንም ሆነ ለማንንም ሰው የመጠየቅ በዜግነታችን ደረጃ መብት ስላለን ፕሬዚዳንቱንም ቢሆን ደጋግመን እንጠይቃለን፣ የእሱንም ኃላፊዎች ደጋግመን እንጠይቃለን። ግን መልስ ካልሰጡን እኛ ደግሞ ጥያቄ አናቆምም። ስለዚህ ለዚህ ምርጫ አይኖርም ማለት ነው። እኛም ጥያቄ አናቆምም፣ እነሱም መልስ ይሰጡናል ብለን እንገምታለን።
ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካል ሳይንስና የህግ መምህር እንዲሁም ጠበቃ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ ይሳትን። መልካም ቀን ለአንተም ለአድማጮቻችሁ።
እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። ኢትዮጵያ